Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን።
እንደምናመሻችሁ። በዛሬ የጋቢና ጉዞ በጳጉሜ የጠዋት ጸበል ወንዝ ወርደን እንደምንታጠበው አእምሯችንም እንዲሁ እናጽዳ፣ የጾታ የጅምላ ፍረጃዎችን አንስተን እንወያይ ያሉ ወጣቶችን በጋቢና እናሳፍራለን።
ኢሳታ ማለት በጣም ጠንካራ ጀግና የሆነች ብዙ ነገርን መስራት የቻለች እና ብርቱ ሴት ማለት ነው። እንግዲህ እኛ ማህበረሰብ ውስጥ በጣም ጀግነ ስትገኝ ሰዎች ሊያሞግሱ ሲፈልጉ ቋንቋችን ራሱ በጣም ስለማይፈቅድላቸው ወንዳታ ብለው በወንድኛ ነው የሚያመሰግኑ ሴት ሆነ።
ስለዚህ ሴታታ ነው አዲሱ ቃል። ይህንን የምታብራራልን አብነት ጣሰውናት ትሰማላችሁ።
ተከታዩ ዘገባችን ደግሞ በአፍሪካ ወጣቶችን ለሽብር ስራ የሚያውሉ ሁኔታዎችን የገመገመ ጥናት ይዘናል።
Security becomes important only when
የጸጥታ ጉዳይ የሚመለከታቸው ሰዎች ወሳኝ ሚና ይኖራቸዋል። የጸጥታ ጥበቃ ጉዳይ ወሳኝ የሚሆነው ግን ወደ ጽንፈኛ ቡድኖች የገቡት ወጣቶች በሽብር ተግባር ሲሰማሩ ነው።
በሌላኛው ዘገባችን ከኃይለኛው ሃሪኬን ሃርቪ ቀስ በቀስ በማገገም ላይ የምትገኘው የአሜሪካዋ ሂውስተን ከተማ ዩኒቨርሲቲ ተማሪዎች ወደ ትምህርት ቤት ገበታቸው ተመልሰው በአደጋው ጊዜ የገጠማቸውን ሁኔታና እንዴት እንደተረፉም እየተነጋገሩ ነው።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አመራር አባል የሆኑትን አብዲል ሐኪም ሼክ ሙሴን በቅርቡ ለኢትዮጵያ መንግስት አሳልፎ የሰጠው ከሀገሪቱ ውስጥ የጸጥታ ስጋትን ለማስወገድ ባደረገው የእንቅስቃሴ በተወሰደ እርምጃ ነው ሲል የሶማሌ መንግስት አስታውቋል። ኦብነግ እርምጃውን በተደጋጋሚ አውግዞ ውንጀላውንም ውድቅ አድርጓል። በሌላ በኩል ከዚሁ ጋር ተያይዞ የኢትዮጵያ መንግስት ቢያንስ 100 የሶማሊያ እስረኞችን ሊፈታ እንደሆነ ምንጮች ጠቁመዋል።
ሰሜን ኮሪያ በቅርቡ ባካሄደችው የኒውክሌር ሙከራ ምክንያት በተባበሩት መንግስታት ድርጅት የሚጣልባትን ተጨማሪ ማዕቀብ እደግፋለሁ አለ ቻይና። የቻይና ውጭ ጉዳይ ሚኒስትር ዋንጊ ዛሬ ሐሙስ በተናገሩት ቃል በኮሪያ ባህር ገብ መሬት ያለውን አዲስ እንቅስቃሴ ግምት ውስጥ በማስገባት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ቀውሱን ለማርገብ ተጨማሪና አስፈላጊውን እርምጃ መውሰድ አለበት ብለዋል። ይሁንና አልዋንግ ማዕቀብና እርምጃ ከፒዮንግያንግ ጋር በጠረጴዛ ዙሪያ መወያየትም ማከል አለበት። ቻይና የሰሜን ኮሪያ ዋናዋ የዲፕሎማሲ እና የኢኮኖሚ ተባባሪ ወይም ሸሪክ ሀገር መሆኗን ያስታወሱት የቻይናው ባለስልጣን ፒዮንግያንግ ላይ የሚጣል ማዕቀብ ብቻውን የኮሪያውን ባህረ ገብ መሬት ውጥረት እምብዛም አይቀንሰውም ከሚሉ ወገኖች ጋር ይስማማሉ።
በትንሿ የምዕራብ አፍሪካ ሀገር ቶጎ ውስጥ ትናንት ረቡዕ የተቀሰቀሰው ህዝባዊ አመፅ ከ50 ዓመታት በላይ የዘለቀውን የፕሬዚዳንት ፎር ናሲንግቤ ንጉሳዊ አስተዳደር እንዲያከትም መጠየቁ ተሰማ። በቶጎ ተቃዋሚ ፓርቲ መሪዎች ቅስቀሳ የተካሄደውና በብዙ መቶ ሺህ የሚቆጠር ህዝብ የተካፈለበት እንቅስቃሴ ፕሬዚዳንት ናሲንግቤ ስልጣናቸውን እንደ አውሮፓውያን ዘመን አቆጣጠር በ2020 ሲጠናቀቅ ዳግም ወደ አመራር እንዳይመለሱና የፕሬዚዳንታዊ ስልጣን እንዲራዘም እንዲወሰንም የህገ መንግስት ማሻሻያ እንዲደረግ ጠይቋል። በመሰረቱ ቶጎ ውስጥ ፕሬዚዳንታዊ ስልጣን ዘመን በሁለት ዓመታት እንዲወሰን ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በ1992 ዓመተ ምህረት ተደንግጎ የነበረውን የወቅቱ መሪ የናሲንግቤ ወላጅ አባት ናሲንግቤ ኢያዴማ ከ10 ዓመታት በፊት እንደሰረዙት ይታወቃል።
የእስራኤል የጦር አውሮፕላኖች ዛሬ ሐሙስ በአንድ የሶሪያ ወታደራዊ ይዞታ ላይ ጥቃት ማካሄዳቸውን የሶሪያ ጦር ኃይል አስታወቀ። በዚሁ ማስያፍ በተባለች ከተማ ላይ በደረሰ ጥቃት ሁለት ወታደሮች መገደላቸውም ታውቋል። እስራኤል ሚሳኤል የተኮሰችው ሊባኖስ የአየር ክልል ውስጥ ሆና ነው ሲል የሶሪያ ጦር ኃይል መግለጫ አመልክቷል። ማስያፍ ከተማ የምትገኘው ሃማ ክፍለ ሀገር ውስጥ ሆኖ ሜዲትራኒያን ባህር አጠገብ ከሶሪያና ከሊባኖስ ድንበር 40 ኪሎ ሜትር በስተሰሜን ነው። የእስራኤል ጦር እስካሁን የሰጠው አስተያየት የለም ወይም ምላሽ የለም። እንግዲህ ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ዘገባዎቻችን እንመልሳችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አድራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በዚህ በያዝነው በጳጉሜ ወር ሁለት ድርጅቶች በአዲስ አበባ የሚገኙ ናቸው። የቢጫው እንቅስቃሴ ማለትም በአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን የሚተባበር የሴት ልጆች እንቅስቃሴ ነው። ሴታዊት የተባለም ድርጅት በመተባበር የጳጉሜ ንቅናቄ የሚል ዘመቻ ይዘዋል። ይህንን ለማብራራት መስመር ላይ አብነት ጣሰው ትገኛለች። እንደምናመሸሽ አብነት።
እንደምናመሸሽ ነው።
እስቲ በቅድሚያ የጳጉሜ ንቅናቄ ምን እንደሆነ በጥቂቱ ለጋቢና አድማጮች ነግረናቸዋል። በጣም ባጭሩ ሀሳባችሁም እንደሆነ ንገሪ።
ያው የጳጉሜ ንቅናቄ በዚህ በጾተኛነት እና በስርዓተ ጾታ ጉዳዮች ዙሪያ ስለሚያጋጥሙን ቀን ተቀን ስለሚያጋጥሙን ነገር የምንወያይበት እና ሀሳባችንን ለህዝባችን የምንነግርበት አዳዲስ ሀሳቦች፣ አዳዲስ አሰራሮች እንዲፈጠሩ የምንቀሰቅስበት መድረክ ነው ማለት ይቻላል። ዋናው አላማ አድርጎ የተነሳው ሶሻል ሚዲያውን ተጠቅሞ ህዝቡን ማነቃቃት ወይ ደግሞ ምን ማለት ነው፣ ስለ ስርዓተ ጾታ እኩልነት፣ ጾተኛነት በእኛ ሀገር እንዴት ይገለጻል፣ ስርዓተ ጾታን ለማምጣት ምን አይነት ያስተሳሰብና የአሰራር እክሎች አሉ፣ እነሱ እንዴት ይስተካከላሉ የሚለውን ነገር ለመነጋገር የፈጠርነው ንቅናቄ ነው።
ምን እንደሚመስል በተለይ በማህበረሰብ የመገናኛ ብዙሀን ያሉ ታሪካዊ የሆኑም በጽሁፍም በፎቶግራፍም እንደዚሁ የሚታዩ የጾታዊ መድሎን የሚያሳዩ ሁኔታዎችን ለመመልከት ነው። ቃላቶችም ራሳቸው የፈጠራቸዋቸው ቃላቶች አሉ። አነሳልሻለሁ፣ ምን ማለት እንደሆነ ትነግርኛለች። ሴታታ ወይም ሴታታ።
ሴታታ ማለት በጣም ጠንካራ ጀግና የሆነች ብዙ ነገርን መስራት የቻለች እና ብርቱ ሴት ማለት ነው። እንግዲህ እኛ ማህበረሰብ ውስጥ በጣም ጀግነ ስትገኝ ሰዎች ሊያሞግሱ ሲፈልጉ ቋንቋችን ራሱ በጣም ስለማይፈቅድላቸው ወንዳታ ብለው በወንድኛ ነው የሚያመሰግኑ። ሴት ሆነህ ለሰራኸው ስራ ያመጣኸው ለውጥ ማለት ነው። ስለዚህ ይሄንን አዲስ ቃል መፍጠር ያስፈለገው ሴቶች ሆነው ጎበዝ ሲሆኑ ሲጀግኑ ሴታታ የሚል ቃል መጠቀም እንደሚቻል ለማሳወቅ፣ ይህም ደግሞ በሴትነት ያመጣኸውን ድል በሴትነትህ እንደሆነ እንድታምንበት፣ በዛም ብዙ ሴቶች መጀገን እንደሚችሉ እንዲያውቁ፣ ወንድ መሆን እንደማይጠበቅብህ ለማስተላለፍ የመጣ ቃል ነው።
እንግዲህ የአዲስ የፈጠራቸዋቸውም አሉ፣ የነበሩ ቃላቶችንም እንደገና መመልከት የፈለጋችሁበት አለ። ኃይለኛ ሴት።
ኃይለኛ ሴት የሚለው ብዙ ጊዜ እንግዲህ የምትፈልገውን ነገር የምትናገር፣ ቀና ብላ የምትሄድ፣ የማታፈር፣ የማትሽኮረመምን ሴት ሰው ኃይለኛ ሴት ይላታል። እኛ ኃይለኛ ሴት ከምንላት ይልቅ ጀግና ሴት ነው ማለት ያለብን ነው ዋናው አላማው። ስለዚህ ኃይለኛ የምትሆነው አንድ ሴት ማህበረሰቡ የሚፈልገው ጸጥተኛ እንድትሆን፣ ዝምተኛ እንድትሆን፣ የምትፈልገው እንዳትናገር፣ ችግሯን እንዳትገልጽ፣ ሀሳቧን በአደባባይ ወጥታ እንዳታወራ ነው እየተደረገች የምታድገው እና ከዛ በተቃራኒ ሆና ስትገኝ ኃይለኛ ነው የምትባለው። ያ ኃይለኝነት ሳይሆን ሀሳብን መግለጽ ልክ ለወንድ እንደሚፈቀደው ሁሉ ለሴትም መፈቀድ አለበት የሚል አይነት አንድምታ ያለው ነው።
እንግዲህ በማህበረሰቡ በተለይ ደግሞ በማህበራዊ መገናኛ ብዙሃን ላይ የጾታ እኩልነትን የተመለከቱ ወይም ደግሞ እናንተ ጾተኝነት ያላችኋቸው ቅድመ ግምቶችንና አስተሳሰቦችን የተመለከቱ ቃላትም አስተሳሰቦችንም በገጻችሁ ላይ ስታሰፍሩ፣ ሌሎችም እንደዚሁ የእናንተን የሚከተሉ ከእናንተ ጋር የተመሳሰለም ሆነ የተለየ ሀሳብ ያላቸውም በራሳቸው የገፉበት ሁኔታ ነው ያለው። ለምሳሌ ከዚህ ጋር ተያይዞ ኃይለኛ ሴትም ብዙ ሰዎችን ያነጋገረ ነው። ብርቱ ሴት ቢባልስ የሚል አስተያየት የሰጧሉ። ሌላኛው ደግሞ በምርጫ ያቀረባችሁት አለ። ወንድ ልጅ ወጥ ቤት ገብቶ ጎንበስ ቀና ሲል ማየት አንጀቴን ይበለዋል። ኡፍ በቃ ባሌ ወይ ወንድ ልጄ ማድ ቤት እንዲርመጠመጥ አልፈልግም ሲባል ምን ለማለት ተፈልጎ ነው በሚል በምርጫም የተቀመጠበት ሁኔታ አለ። ምርጫዎቹን ላንብብና አጠቃላይ ሰው እንዴት ይሄንን ዘመቻ በራሱ ወስዶ እየተወያየ መሆኑን እናጋገራለን። ያው ኢሞጂ ነው ፈገግታ ያለበት ኢሞጂ። ለ የሴቶች ዲኤንኤ ባጉሊ መነጽር ሲታይ ሊጥ ማቡካት፣ አብሲት መጣል፣ ልብስ መተኮስና ወጥ መቀቀል የሚሉ ሶፍትዌሮች ተገኝተዋል እንዴ ይላል። ሐመሮሃ ወንድ ልጅ ወጥ ቤት ከገባ ክብሩ ጀግንነቱ በብርሃን ፍጥነት ይቀንሳል፣ ከዛ ምልም ብሎ ይጠፋል። መ የማድ ቤት ስራ ሮኬት ሳይንስ ስለሆነ ለወንዶች በጣም ይከብዳቸዋል። በነገሮች ላይ እኔ በጣም ጎበዝ ምግብ አብሳይ ስለሆንኩኝ የማይመለከቱኝ ነገሮች ሰ ሁሉም መልስ ናቸው ይላሉ። ብዙ አስተያየት ተሰጥተዋል። ግን በአጠቃላይ እናንተ የጀመራችሁትን ዘመቻ ሰዎች የራሴ ብለው መነጋገራቸው ላይ እንነጋገር፣ ያሰባችሁት እየተሳካ ነው? ምን ይመስላል?
ያሰብነው በጣም እየተሳካ ነው። እኛ ምን አሰብን መሰለ፣ መጀመሪያ ስንጀምሮ እያንዳንዳችን እና ማህበረሰቡ በየቀኑ ስለሚገጥመው ነገር ሴት በመሆን ወንድ በመሆን ስለሚገጥመው ነገር እየተወያየ እንዴት የማይጠቅሙንን ነገሮች መተው አለብን፣ አቮይድ ማድረግ አለብን የሚለው ላይ ደግሞ በደንብ እንዲነጋገር ማድረግ ነው የፈለግነው። ስለዚህ እነዚህን 5 ቀናት አንደኛ ጳጉሜ ማለት እንግዲህ የሽግግር ወቅት ነው። ስንሸጋገር ወደ አዲስ ዓመት ነው የምንሸጋገረው እና አንዳንድ የማንፈልጋቸውን ነገሮች ከስርዓተ ጾታ እኩልነት አንጻር ጥለናቸው የምንሄዳቸውን ነገሮች እንድንነጋገር የሚጠቅሙንን ደግሞ ይዘን እንድንሻገር ነው ዋናው ዓላማ። በዚህ ዓመት 5 ቀን ነው ጳጉሜ ያለው እና በ5 ቀኑ ውስጥ እኛ ምን አሰብን፣ አንዳንድ ዘርፍ ብናወጣ ለእያንዳንዱ ቀን ሰዎች የራሳቸውን ገጠመኝ በፈለጉት መንገድ አድርገው እንዲጽፉና እንዲወያዩበት ነው ያደረግነው። በዚህም ምክንያት የመጀመሪያው ቀን ወይም ጳጉሜ 1 ቋንቋና ከስርዓተ ጾታ ጋር ተያይዞ ቋንቋ ምን አይነት ኢምፕሊኬሽን አለው፣ ምን ያስከትላል የሚለውን ነገር እንድናይ ተነጋገርን። ለዛ ነው ሴታታ የሚል ስለ ሴታታና ስለ የሴት ልጅ ስንወያይ የነበረው እና ብዙ ሰዎች እኛ በፈለግነው ባሰብነው መንገድ ነበር እንደውም የመጀመሪያው ቀን የሄደው። ያንን የሴታታና የሴት ልጅ የሚሉትን 2 ቃሎች አንስቶ በጣም ብዙ ነገር ሲወያይ ነበር እና በጣም ካሰብነው ነገር አንጻር ብዙ ሄደንበታል ብለን እናስባለን። የ2ኛውን ቀን ደግሞ እንዲሆን ያሰብነው በስርዓተ ጾታን መሰረት ያደረገ የስራ ክፍፍልን ነው። ሴት ልጅ ይሄን መስራት አለባት፣ ወንድ ልጅ ይሄን መስራት አለበት የሚለውን ማለት ነው። እና አሁን ቅድም አንተ ያወራኸውም አንድ ጓደኛችን የለጠፈችውን አይቼዋለሁ። በጣም ደስ የሚል ከተለጠፉት ነገሮች ደስ የሚል አንደኛ እሱ ያየሁት ነው። እና ሰዎች ከራሳቸው አሁንም ከራሳቸው ተሞክሮ ተነስተው የዚህ የስርዓተ ጾታን መሰረት ያደረገ የስራ ክፍፍል ጠቃሚ ነው ወይ? ለምንስ ነው ሲጀመር የሚከፋፈለው? ስለማንችለው ነው ወይ እንደ ሴት ወይም እንደ ወንድ? ወይስ ደግሞ ማህበረሰቡ ለአንዱ ያዳል ለአንዱ ደግሞ ጠቀም ያደርጋል ምንድን ነው የሚለውን ነገር እንድንወያይበት ነው እሱን ያወጣ ነው የነበረው። ስለዚህ ዛሬ ነው እንግዲህ 2ኛው ቀን ማለት በዛ ዙሪያ የተወያየ ነው። ነገ እንቀጥላለን። ስለ ጾታዊ ትንኮሳ ነው የምንነጋገረው። ይሄም ደግሞ በጣም ፐርሰናል ነው። ሰዎች የደረሰባቸውን እንዲደርስባቸው የማይፈልጉትን የደረሰባቸውን ባይሆን ደግሞ ሲደርስ ያዩትን ነገር እንዲወያዩበት፣ መቅረት ያለበት ነገር እንዲቀር፣ እኛ ራሳችን ኃላፊነት መውሰድ እንድንችል ደግሞ ምን ይደረግ የሚለውን እንዲወያዩ እናደርጋለን ማለት ነው። 4ኛው ቀን ላይ የሚዲያው ወይም ደግሞ የመገናኛ ብዙሃን ምን አይነት ሚና ይጫወታሉ ይሄንን የምናየውን ችግር ከማስቀጠል ወይ እንዲቀር ከማድረግ አንጻር ብለን እንድንወያይ ነው የምናስበው።
በነገሮች ላይ ዛሬ እኔ ራሱ አንዲት የስራ ባልደረባይን ቃሉም ስላልነበረ ነው ሴታታ ብያት ነበር። ምን ማለት ነው ብላኝ ይኸው ትርጉሙን ሰጠው ማለት ነው። አንቺንም ጋቢና ስለተሳፈርሽ እናመሰግናለን። አሪፍ ሴታታዎች ናቸው።
እናንተ ደግሞ አንተ አሪፍ ወንዳታ ነህ።
እሺ፣ አመሰግናለሁ። መልካም አዲስ ዓመት። መልካም የስራ ዘመን።
መልካም አዲስ ዓመት ለሁላችሁ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወጣት አፍሪካውያን በድህነት የተሻለ ኑሮ እድል በማጣትና ስልጣን ባላቸው ኃይሎች በሚደርስባቸው በደል ምክንያት ቦኮ ሐራምን፣ አልሻባብንና እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን ከመሳሰሉት ለመቀላቀል እየተገደዱ ነው ይላል የተባበሩት መንግስታት ድርጅት የልማት ፕሮግራም ያወጣው አዲስ ዘገባ። እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት ዓመታት ጊዜ ውስጥ የተዘጋጀው ባለ 124 ገጽ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለ መጠይቆች ላይ ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ሊዛ ስላይን ከጄኔቫ የላከችውን ዘገባ ዝርዝሩን ይዛለች። አዳነች ፍሳዬ ታቀርባለች። በሂውስተን ዩኒቨርሲቲ ነገሮች ሁሉ የተረጋጉ ይመስላሉ። ተማሪዎችም ወደ የመማሪያ ክፍሎቻቸው በመግባት ላይ ይገኛሉ። ቫለንቲና ዲያዝ በዩኒቨርሲቲው ተማሪ ናት።
It's been good so far. I think it's a little chaotic because they have to change around my classes.
ሙሉ በሙሉ ባይሆን ሁኔታው የተረጋጋ ይመስላል። ትንሽ ብቻ ነገሮች ተለዋውጠዋል። ለምሳሌ የትምህርት ክፍሎቻችን ከነበሩበት ለጊዜው ተለውጧል። በአደጋው ምክንያት የተበላሹትን ክፍሎችና ቦታዎች በመጽዳት ላይ ናቸው።
አድሪያና አግሊናዶ
እንዲህ አይነት ዘገባ ሲወጣ ለመጀመሪያ ጊዜ ሲሆን በሁለት ዓመታት ጊዜ ውስጥ የተዘጋጀው ባለ 124 ገጽ ጥናት የተመሰረተው 495 ከሚሆኑ በጽንፈኛ ድርጅቶች ተመልምለው ከነበሩ ሰዎች ጋር በተደረጉ ቃለ መጠይቆች ላይ ነው። እንዴት እንደተመለመሉ፣ ስለ ግንዛቤያቸው፣ እየተባባሰ ስላለው አደጋ፣ ሊደረግ ስለሚችለው ለውጥ ይዘረዝራል። ዘገባው በገለጸው መሰረት አፍሪካ ውስጥ ወጣቶች ወደ ጽንፈኛነት እንዲቀላቀሉ ምክንያት የሆኑት ድህነት፣ የተሻለ የኑሮ እድል ማጣት፣ ኋላ ቀርነትና መገለል ናቸው። የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ለጽንፈኛነት መጋለጥ ስር እየሰደደ ነው ሲል አስጠንቅቋል። ግማሽ የአህጉሪቱ ህዝብ ከድህነት ወለል በታች ይኖራል። ብዙዎቹ ወጣቶቿ በዘላቂነት በቂ የሥራ ዕድል አያገኙም በማለትም አስገንዝቧል። ዘገባውን በማውጣት ተግባር የመሩት የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪቃ ክፍል አስተባባሪ መሐመድ ያህያ ለአሜሪካ ድምፅ ሬዲዮ ሲናገሩ ከጸጥታ ጉዳይ ጋር ከተያያዘው ሌላ ለችግሩ መፍትሄ ማግኘት ያስፈልጋል ብለዋል።
የጸጥታ ጉዳይ የሚመለከታቸው ሰዎች ወሳኝ ሚና ይኖራቸዋል። የጸጥታ ጥበቃ ጉዳይ ወሳኝ የሚሆነው ግን ወደ ጽንፈኛ ቡድኖች የገቡት ወጣቶች በሽብር ተግባር ሲሰማሩ ነው። ወጣቶቹ ወደ ድርጅቶቹ በመግባታቸው የጸጥታ ጥበቃው ተግባር ጊዜ ያለፈበት ይሆናል። ስለሆነም ወጣቶቹ ወደ ጽንፈኝነት ከመግባታቸው በፊት መደረግ ያለበት ምንድን ነው የሚለው ጥያቄ ነው መመለስ ያለበት።
በጥናቱ የተሳተፉት ወጣቶች ወደ ጽንፈኛ ቡድኖች እንዲገቡ የሚገፋፋቸው ከሃይማኖታዊ እምነት ይልቅ በኢኮኖሚ ሁኔታቸው በሚያድርባቸው ብስጭት ምክንያት መሆኑን አመላክተዋል። አፍሪካ ውስጥ ኢንተርኔት የማግኘት እድል ሰርጾ ሲገባ ደግሞ ወጣት አፍሪካውያን በአሸባሪ ድርጅቶች የመመልመላቸው ጉዳይ ሊባባስ እንደሚችል የተባበሩት መንግስታት ድርጅት የልማት ፕሮግራም የአፍሪካ ክፍል አስተባባሪ መሐመድ ያህያ አስገንዝበዋል።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ተከታዩ ዘገባችን ወደ ዩናይትድ ስቴትስዋ ቴክሳስ ግዛት ይሆናል የሚወስደን። ከኃይለኛው ሃሪኬን ሃርቪ ቀስ በቀስ በማገገም ላይ የምትገኘው ሂውስተን ከተማ ውስጥ የሚገኘው የሂውስተን ዩኒቨርሲቲ ተማሪዎች ወደ ትምህርት ገበታቸው ተመልሰው በአደጋው ጊዜ የገጠሟቸውን ሁኔታዎች እና እንዴት እንደተረፉ እየተነጋገሩ ነው። ቲና ትሪና ከስፍራው የዘገበችውን መስታወት አድረገው ታቀርበዋለች።
በሂውስተን ዩኒቨርሲቲ ነገሮች ሁሉ የተረጋጉ ይመስላሉ። ተማሪዎችም ወደ የመማሪያ ክፍሎቻቸው በመግባት ላይ ይገኛሉ። ቫለንቲና ዲያዝ በዩኒቨርሲቲው ተማሪ ናት።
It's been good so far. I think it's a little chaotic because they have to change around my classes.
ሙሉ በሙሉ ባይሆን ሁኔታው የተረጋጋ ይመስላል። ትንሽ ብቻ ነገሮች ተለዋውጠዋል። ለምሳሌ የትምህርት ክፍሎቻችን ከነበሩበት ለጊዜው ተለውጧል። በአደጋው ምክንያት የተበላሹትን ክፍሎችና ቦታዎች በመጽዳት ላይ ናቸው።
አድሪያና አግሊናዶ ሌላዋ ተማሪ ናት።
Even though the school is open, my classes are not meeting. So my teachers are being considered.
ዩኒቨርሲቲው ትምህርት መስጠት ቢጀምርም በርካታ ተማሪዎች አሁንም ትምህርታቸውን መከታተል አልቻሉም። አስተማሪዎችም በሃርቪ የውሃ መጥለቅለቅ ምክንያት በጣም የተጎዱ ተማሪዎች ላይ ከፍተኛ ትኩረት ሰጥተው ነው በመስራት ላይ የሚገኙት።
አውሎ ንፋስ የቀላቀለው ኃይለኛ ዝናብ ሃርቪ ያደረሰው አደጋ ከአብዛኛዎቹ የአካባቢው ነዋሪዎች አእምሮ በቀላሉ የሚረሳ አልሆነም። የሂውስተን ዩኒቨርሲቲ ተማሪዋ አምበር ዱራቴ ከቤተሰቦቿ ጋር የምትኖርበትን ቤት ያጥለቀለቀው ውሃ ከ20 ሴንቲሜትር በላይ እንደነበረ ትናገራለች።
Normally we were kind of used to just going the water would only come up to the driveway.
በደጃችን የሚገኘው የመኪና ማቆሚያ ቦታ በውሃ መሙላቱን ስናይ ቤታችንን ጥለን ለመውጣት መዘጋጀት ጀመርን። እናም በደቂቃዎች ልዩነት ውሃው ቤታችንን ማጥለቅለቅ ጀመረ።
አርሚስ ካህን አደጋው ከደረሰባቸው ተማሪዎች መካከል አንዷ ናት።
We got up to 5 feet of water in our house. Like in our house. It was like
ከአምስት ጫማ ጥልቀት በላይ ውሃው ቤታችንን በሙሉ አጥለቅልቆት ነበር። በጣም ብዙ ውሃ ነበር። ለአንድ ሳምንት መጉደልም አልቻለም። ትላንት ነው በግማሽ ቀንሶ ያየነው ብላለች። ነፋስ ከቀላቀለው ከባድ ዝናብ አደጋ በኋላ ትምህርት ገበታ ላይ ለተገኙት የዩኒቨርሲቲው ፕሬዝዳንት ተማሪዎቹን በየክፍላቸው እየገቡ ጎብኝተዋል፣ አነጋግረዋል።
Now make sure you know what I can and cannot do for you.
አብርሃም ግራሲያ ለመመረቅ የሚቀረው ጊዜ አጭር ነው። አሁን በትምህርቱ ስለሚያመጣው ውጤት ሳይሆን ሌላ የሚያሳስበው ነገር አለ። ህጋዊ ባልሆነ መንገድ ወደ ዩናይትድ ስቴትስ የገቡ ልጆችን በሀገሪቱ እንዲቆዩ የሚያግዘው መመሪያ ዳካ በፕሬዝዳንት ዶናልድ ትራምፕ መቀልበሱ እንዳስጨነቀው ይናገራል። ምክንያቱም እሱን ይህ ጉዳይ ስለሚመለከተው
The only thing we could do is move forward and try pursue our education because that
then ብቻኛው አማራጫችን ወደፊት ትምርታችንን የምንቀጥልበትን መንገድ መፈለግ ብቻ ነው። ትምርት የስኬታችን ብቻኛ በር በመሆኑ።
ሬኒ ካቶር የሂውስተን ዩኒቨርሲቲ ፕሬዝዳንት ናቸው።
We are an institution of higher learning. We have passion for teaching, for educating, and we want to
እኛ የከፍተኛ ትምርት ተቋም ነን። ማስተማር ትልቁና የመጀመሪያው ዓላማችን ቢሆንም ተማሪዎቻችን ያለሙበት ድረስ ለማድረስ ማገዝ ምን ፈልጋለን? ማን ህጋዊ መኖሪያ እንዳለውና እንደሌለው በርግጠኝነት አናውቅም። ተማሪዎቻችን መሆናቸውን ነው የምናቀው።
አርማንዶ ሳሊናስ በዳካ መመሪያ ስር ነው በዩናይትድ ስቴትስ እየኖረ ያለው። እናም ሁልጊዜ ህጋዊ የሚሆንበትን ጊዜ ተስፋ ያደርጋል።
It's just something like you know that it's a risk, but you
የሆነ ነገር ማለቴ ያው በጣም አደጋ ያለው የሚያሳስብ ጉዳይ ነው። ነገ ምን እንደሚመጣ ሳያውቁ መኖር ግን ሁልጊዜ በፍርሃት መኖር ደግሞ የለብንም።
አውሎ ንፋስ ከተቀላቀለበት ከባድ ዝናብ ሃርቪ አደጋ በኋላ በርካቶቹ የሂውስተን ነዋሪዎች ያጋጠማቸውን አደጋ ለማሸነፍ ችለዋል። የመኖሪያ ፍቃድ የሚያሳስባቸው ደግሞ ከፊታቸው የተጋረጠውን የመመሪያ ሽረት እቅድ ይለወጥ ዘንድ ተስፋን ሰንቀዋል።
Thank you.
የመጨረሻው ዘገባችን ወደ ፍርድ ቤት ይሆናል የሚወስደን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት እንደዚሁም በተለያዩ የጅቡቲ ወደብ የኢትዮጵያ መንግስትን ወክለው የሚሰሩ መሪዎችን ፍርድ ቤት አቅርበዋል። መለስካቸው አማሃ ዝርዝሩን ይዟል።
የፌዴራል ፖሊስ ወንጀል ምርመራ ቡድን ዛሬ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የጅቡቲ ወደብ ቅርንጫፍ ስራ አስኪያጅ አቶ እነቱ ታየንና ቀደም ሲል የሞጆ ደረቅ ወደብ ዋና ዲሬክተር የነበሩትን በአሁኑ ወቅት ግን ጊዜያዊ የጅቡቲ ወደብ ቡድን መሪ አቶ ታዬ ጫላን ፍርድ ቤት አቀረባቸው። ከእነዚህ ተጠርጣሪዎች ጋር በቁጥጥር ስር የዋሉት የድርጅቱ ሰራተኞች ቁጥር ወደ 7 ከፍ ብሏል። በተጠረጠሩበት 487.7 ሚሊዮን ብርና 10,000 ዶላር በሕዝብና በመንግሥት ላይ ጉዳት አድርሰዋል ሲል ፖሊስ ፍርድ ቤት አቅርቧቸዋል። የፌዴራል ፖሊስ ወንጀል ምርመራ ቡድን ለፌዴራል ከፍተኛ ፍርድ ቤት ተረኛ ችሎት እንዳስረዳው ተጠርጣሪዎቹ ቀደም ሲል ነሐሴ 26 ቀን 2009 ዓ.ም በቁጥጥር ስር ከዋሉት ከፍተኛ የድርጅቱ ኃላፊዎችና ካልተያዙ ግብረ አበሮቻቸው ጋር በመሆን የወንጀል ድርጊት ፈጽመዋል ብሏል። ይህንን ሲዘረዝርም መንግሥት በየወሩ ለጅቡቲ ወደብ ቅርንጫፍ መስሪያ ቤት የሚመድበውን 10 ሚሊዮን ዶላር በአግባቡ አለመጠቀማቸውን፣ በ2007ና በ2008 ዓ ም 470 ሚሊዮን ብር ክፍያ የተፈጸመበት ወደ ውጭ ታሽጎ የሚላክ የግብርናና የፋብሪካ ምርት ቃሊቲና ሞጆ መታሸግ ሲገባው ጅቡቲ እንድትታሸግ በመደረጉ የተጠቀሰው የገንዘብ ጉዳት እንዲደርስ አድርገዋል። ከዚህም የተነሳ 1500 ወጣቶችን ሥራ እንዲያጡ አድርገዋል። የመንግሥትን የግዥ መመሪያ በመተላለፍም 700 ሺህ ብር አላግባብ ክፍያ መፈጸማቸውንም መርማሪ ቡድኑ ለፍርድ ቤቱ አስረድቷል። ፖሊስ ለተጨማሪ ምርመራ ሥራ የ14 ቀናት ጊዜ ጠይቋል። ተጠርጣሪዎቹ በበኩላቸው መርማሪ ፖሊስ የጠቀሳቸው ድርጊቶች አይመለከተንም፣ ቋሚ አድራሻና ቤተሰብም ያለን በመሆኑ ሕገ መንግሥታዊ ዋስ መብታችን እንዲከበርልን ሲሉ ፍርድ ቤቱን ጠይቀዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ የተጠርጣሪዎችን የዋስትና ጥያቄ ውድቅ በማድረግና በፖሊስ ከተጠየቀው የ14 ቀን ተጨማሪ የምርመራ ጊዜ 12 ቀናት በመፍቀድ ቀደም ብለው በቁጥጥር ስር ከዋሉት የድርጅቱ ኃላፊዎች ጋር የምርመራ መዝገቡ ተጠቃሎ ለመስከረም 5 ቀን 2010 ዓ.ም እንዲቀርቡ ትዕዛዝ ሰጥቷል። የፌዴራልና የአዲስ አበባ ፖሊስ ኮሚሽኖች በተናጠል በቁጥጥር ስር አውለናቸዋል ያሏቸው ከፍተኛ የመንግሥት ኃላፊዎች፣ የባለ ሀብቶችና የተለያዩ ግለሰቦች ቁጥር ከ125 በላይ መድረሱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወሰኔቶ ያሸገ መገላከሎ መሬዱ ብያ ሀርካፉን አካም ነጋ
ዲጄ ቆንጆ ሙዚቃን የጋበዝከን
እናመሰግናለን። ሙዚቃውን የጋበዘን ዲጄ ፋቱ የጋቢና ዲጄ ነው። እናስተናግዳቸው ያመሸ ነው ሄኖክ ሰማግርና
አራጋው ነኝ። ሄኖክ ቸኩሏል።
ዝግጅታችን በዚህ ተጠናቋል። ጫፍ ላይ ደርሰናል። መልካም ምሽት። Oh, 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 oh,